ትናንት እሁድ ጥር 4 ቀን በተካሄደው የ2025 የዱባይ ማራቶን በሁለቱም ጾታ ኢትዮጵያውያን ከአንደኛ እስከ 10ኛ ያለውን ደረጃ ይዘው አጠናቀዋል። በዓለም አትሌቲክስ የወርቅ ደረጃ ባለው የዱባይ ማራቶን በወንዶች ምድብ ያሸነፈው በማራቶን የመጀመሪያው ውድድሩን ያደረገው ቡቴ ገመቹ ሲሆን በሴቶቹ በዳቱ ይርጳ አሸንፋለች። ባለፈው ሰኔ ወር በቻይና ጉዡ ዣኒንግ የግማሽ ማራቶን ውድድሩን ያሸነፈው የ23 ዓመቱ አትሌት ቡቴ የትናንቱን የዱባይ ማራቶን ለማጠናቀቅ 2 ሰዓት ከ4 ደቂቃ ከ51 ሰከንድ ጊዜ ወስዶበታል። በወንዶች የመጀመሪያዎቹን 14 ደረጃዎች ኢትዮጵያውያን በያዙበት በዚህ ውድድር ከቡቴ በ23 ሰከንድ ዘግይቶ የገባው ብርሃኑ ጸጉ ሁለተኛ ወጥቷል። አትሌት ሽፈራ ታምሩ ደግሞ ውድድሩን በ3ኛነት አጠናቋል። ኬንያዊው የቀድሞ የዓለም ክብረ ወሰን ባለቤት ዴኒስ ኪሜቶ 15ኛ በመውጣት ከ1 እስከ 15 ባለው ደረጃ ውስጥ የገባ ኢትዮጵያዊ ያልሆነ ብቸኛ አትሌት ነው። በዳቱ ይርጳ አንደኛ በወጣችበት በሴቶች ውድድር የ2023 አሸናፊዋ ዴራ ዲዳ ሁለተኛ ወጥታለች። ኢትዮጵያውያን የመጀመሪያዎቹን 16 ደረጃዎች ይዘው ባጠናቀቁበት የዱባይ ማራቶን 3ኛ የወጣችው ትዕግስት ግርማ ናት። በሁለቱም ምድቦች አንደኛ የወጡ አትሌቶች እያንዳንዳቸው 80,000 የአሜሪካ ዶላር፣ ሁለተኛና ሶስተኛ የወጡት ደግሞ 40,000 እና 20,000 ዶላር መሸለማቸውን የውድድሩ አዘጋጆች መረጃ ያሳያል። ደቡባዊ ካሊፎርኒያን በከፍተኛ ደረጃ በጎዳው ሰደድ እሳት ምክንያት የዩናይትድ ስቴትስ የሴቶች ብሔራዊ ቡድን የስልጠና ካምፕ ከሎስ አንጀለስ ወደ ማያሚ ተዛውሯል ሲል የአሜሪካ እግር ኳስ ክለብ አስታውቋል። የፓሪስ ኦሎምፒክ ሻምፒዮናዎች የሚሰለጥኑበት አዲሱ ካምፕ ከታቀደበት ጊዜ ከሶስት ቀናት በኋላ ስራ እንደሚጀምርና ከፈረንጆቹ ጥር 17 እስከ 23 በኢንተር ማያሚው ፍሎሪዳ ብሉ ማሰልጠኛ ማዕከል እንደሚካሄድ ታውቋል። የተጫዋቾቻችንና የሰራተኞቻችን ደህንነት ሁልጊዜ ቅድሚያ የምንሰጠው ጉዳይ ነው ያሉት የዩናይትድ ስቴትስ እግር ኳስ ስፖርት ዳይሬክተር ማት ኮከር እሳቱ አሁንም መንደዱን በመቀጠሉ ብዙ ቦታዎች በአስቸኳይ ጊዜ ሁኔታ ውስጥ በመሆናቸውና የቀጣይ ሳምንት የአየር ጥራት ሁኔታውን ባለመታወቁ ካምፓችንን ለማዛወር ወስነናል ማለታቸውን ሮይተርስ ዘግቧል። ከማክሰኞ ጀምሮ በአንድ ጊዜ የተከሰቱ 6 ሰደድ እሳቶች የሎስ አንጀለስን የተለያዩ አካባቢዎች ያወደሙ ሲሆን ቢያንስ 24 ሰዎች መሞታቸውን የተለያዩ መገናኛ ብዙሃን መረጃዎች ያመለክታሉ። በካሊፎርኒያ ታሪክ እጅግ አስከፊ ከሆኑት የእሳት አደጋዎች አንዱ የሆነውን አደጋ ለመቆጣጠር የሚደረጉ ጥረቶች የቀጠሉ ሲሆን ከ100,000 በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ፣ ሌሎች በርካቶች ደግሞ በተጠንቀቅ እንዲጠባበቁ ተነግሯቸዋል። የዩኤስ ኦሎምፒክ እና ፓራሊምፒክ ቡድን አርብ ዕለት ለሎስ አንጀለስ የማበረታቻ መልእክት አስተላልፏል። የቀጣዩ የኦሎምፒክ ጨዋታዎች አስተናጋጅ የሆነችው ሎስ አንጀለስ ከተማ በልባችን ውስጥ ናት፣ ለተጎዱት ድጋፍ ለሚያደርጉትም እናመሰግናለን ብሏል ቡድኑ በመልእክቱ። የ2028 የሎስ አንጀለስ ኦሎምፒክ አዘጋጆች ደግሞ ለተጎጂዎች ድጋፍ ማሰባሰባቸውን ገልጸዋል። ትናንት በኤምሬትስ ስታዲየም በአርሰናል እና ማንቸስተር ዩናይትድ መካከል የተደረገው 3ኛ ዙር የኤፍኤ ዋንጫ ጨዋታ ሙሉ ጊዜ 1-1 በሆነ ውጤት መጠናቀቁን ተከትሎ በፍጹም ቅጣት የመለያ ምት በማሸነፍ ዩናይትድ ወደ ቀጣዩ ዙር አልፏል። በጨዋታው ላይ ግብ ሊሆኑ የሚችሉ ወርቃማ እድሎችን ያመከነው ጀርመናዊው የአርሰናል አጥቂ ካይ ሃቨርትዝ የፍጹም ቅጣት ምትም ስቷል። ይህን ተከትሎ በማህበራዊ መገናኛ ብዙሃን አስደንጋጭ የዛቻ መልእክቶች እየደረሷት መሆኑን የሃቨርትዝ የትዳር አጋር ሶፊያ በኢንስታግራም ገጹ አስታውቃለች። የዛቻ መልእክቶቹ ያልተወለደ ልጃቸውን ጭምር እንደሚያካትቱ የገለጸችው ሶፊያ ከዛቻዎቹ አንዱ ቤትሽ መጥቼ ልጅሽን እገድለዋለሁ የሚል እንደሆነ ጠቅሳለች። አስደንጋጭ ባለችው በዚህ ዛቻ ማዘኗን የገለጸችው ሶፊያ ምን እንደምል አላውቅም፣ ግን እባካችሁ ሰዎች ክብር ይኑረን ብላለች። አርሰናል ጉዳዩን በማጣራት ላይ እንደሚገኝ አስታውቋል። የእግር ኳስ ባለስልጣናትና ፖሊስ በእግር ኳስ ተጫዋቾች ላይ በኦንላይን የሚፈጸሙ ጥቃቶችን ለመከላከል በጀት በመመደብ ጭምር ጥረቶችን ቢያደርጉም ጥቃቶቹ መቀጠላቸውን የአሶሺየትድ ፕሬስ ዘገባ ያመለክታል። ከፈረንጆቹ 1943 እስከ 45 ለሁለት ዓመታት ያህል በናዚ ማጎሪያ ካምፕ ሆሎካስት ቆይተው በሕይወት የተረፉት ፈረንሳዊው የኦሎምፒክ ስፖርተኛ በ102 ዓመታቸው አርብ ዕለት አርፈዋል። የውሃ ላይ የቡድን ቀዘፋ ስፖርተኛ የነበሩት ሮጀር ሌብራንቹ በ1948 የለንደን ኦሎምፒክ አራተኛ ደረጃን ይዞ ያጠናቀቀው የፈረንሳይ የቀዘፋ ቡድን አባል ነበሩ። ከስፖርቱ ባሻገር የአማጺ ቡድን አባልም የነበሩት ሌብራንቹ አስገዳጅ የጉልበት ስራን በመቃወም በደቡብ ምስራቅ ፈረንሳይ ሲካሄድ የነበረ የአማጺዎች ቡድንን ተቀላቅለዋል። በፈረንጆቹ 1943 የጀነራል ቻርልስ ዴ ጉሌን ነጻ የፈረንሳይ ሰራዊት ለመቀላቀል ወደ ሰሜን አፍሪካ ለማቅናት ሲሞክሩ በቁጥጥር ስር ውለው ወደ ጀርመን በመላክ ቡቸንዋልድ የተባለ ማጎሪያ ካምፕ እንዲገቡ ተደርገዋል። በሁለተኛው የዓለም ጦርነት ማብቂያ ላይ በ1945 ካምፕ ውስጥ በህይወት የተረፉ ሰዎች ሲለቀቁ አብረው የወጡት ሌብራንቹ ከጦርነቱ በኋላ በ1946 እና 47 የፈረንሳይ የቀዘፋ ሻምፒዮን ሆነዋል። ሌብራንቹ ባለፈው ዓመት የተካሄደውን የፓሪስ ኦሎምፒክ ችቦ ከለኮሱት አንጋፋ ስፖርተኞች አንዱ ናቸው። ህልፈታቸውን አርብ ዕለት የገለጸው የፈረንሳይ የውሃ ቀዘፋ ፌዴሬሽን ግለሰቡ እስካሁን በእድሜ ትልቁ ወንድ የኦሎምፒክ ስፖርተኛ እንደነበሩ መግለጹን አሶሺየትድ ፕሬስ ዘግቧል። የሌብራንቹ ሞት እስራኤላዊውን ሻውል ላዳኒ ከሁለተኛው የዓለም ጦርነት ማጎሪያ ካምፕ በህይወት የተረፉና እስካሁን ያሉ ብቸኛው የኦሎምፒክ ስፖርተኛ ያደርጋቸዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።